ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 13 2014 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ተመልካቾችና የዌብና ማኅበራዊ መገናኛዎች ተከታዮቻችን እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ቡራዩ ውስጥ ታቦት በመሸኘት ላይ በነበሩ ሰዎች ላይ ፖሊስ ከፈተ በተባለ ጥቃት ሁለት ሰዎች መገደላቸው ተዘግቧል። ዛሬ
ጓደኞቼ ሁላ ሳይቀር ማስለቀቂያ እየተበተነ ነበረ። ቀጥሎ ደግሞ ይሄ ነገር ማለት ነው የዚህ የክልሉ አስተዳደር ነው እንጂ ተጠያቂ መሆን ያለበት ህዝቡ አይደለም። ሲጀመር እንደዚህ አይነት ጸባይ ያላቸው ልክ ታቦቱ ወጥቶ ሲገባ ሊደርስ ሲል ነው እንደዚህ አይነት ችግርን የሚያመጡት በየአመቱ ማለት ነው። አንዴ ሲላቸው በባንዲራ ይላሉ፣ አንዴ ልብስ ለምን ታረጋላችሁ ይላሉ።
ስፍራው ላይ ነበር ካሉ እማኝ የተቀነጨበ ድምፅ ነው የሰማችሁት። በሌላ በኩል ደግሞ ከደቡብ ሱዳን ተነስተው ድንበር አቋርጠው ጋምቤላ ውስጥ ጥቃት የፈጸሙ የሙርሌ ጎሳ አባላት 8 ሰው መግደላቸው፣ ንብረትም መዝረፋቸው ተገልጿል።
እና ጥቃት የፈጸሙባቸው ያው እናቶች የሚመላለሱበት አምቡላንስ ውስጥ የነበሩ ሰዎች ላይ ነው ተኩሰው፣ ሹፌሩን ጨምሮ 8 ሰዎች ወደ አሁኑ ነው የሞቱ። ሌላ ደግሞ እዛ አካባቢ የነበሩት ሌሎች 5 ሰዎች ከባድ አደጋ ደርሶባቸዋል።
ጥቃቱ የተፈጸመው አኮቦ ወረዳ ውስጥ ነው። የክልሉ ፖሊስ ኮሚሽነር አቡላ ኡባንግ ከሰጡት ማብራሪያ የተቀነጨበ ነው የሰማችሁት። እነዚህና ሌሎችም ዘገባዎችን በመጽሔቱ ክፍለ ጊዜ ይዘናል። የተከበራችሁ ተመልካቾች፣ አድማጮች፣ ተከታዮቻችን ዝግጅቶቻችንን በዌብሳይታችንም በቀጥታ መከታተል ትችላላችሁ። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው አድራሻችን። በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ እንገኛለን። ፕሮዲውሰሯ ብርሃን ኃይሉ፣ ቴክኒሽያኑ ኔልሰን ሎፔዝ እንዲሁም የድምፅና የቪዲዮ አቀናባሪው የስቱዲዮ ላይቭ ስርጭት ቻርልስተን ሞኪ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ጽዮን ግርማ፣ ሁላችንም እስከ ምሽቱ 4 ሰዓት በሚተላለፈው ስርጭት ዝግጅቶቻችንን አጠናቅን ቀርበናል። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ለጥምቀት በዓል የወጡ ምዕመናን የማኅደረ መለኮት ወይብላ ቅድስት ማርያም የሚካኤል ታቦታትን አጅበው ይጓዙ በነበረ ወቅት ከባንዲራ ጋር በተያያዘ ከፖሊስ ጋር በተፈጠረ ግጭት 2 ሰዎች መገደላቸውን ስፍራው ላይ የነበሩ የአይን እማኝ ነን ያሉ ሰዎች ተናግረዋል። ችግሩ የተፈጠረው በቡራዩ አስተዳደር ስር በሚገኘው አንፎ ተብሎ በሚጠራው አካባቢ ነው። የሁለቱን ሰዎች መገደል ያረጋገጠው የኢትዮጵያ መንግስት ስለደረሰው ጉዳት ጥልቅ ሐዘን ገልጿል። የተፈጠረውን ሁኔታ እንደሚያጣራና በአድራጎቱ ተጠያቂ የሆኑትን ሕግ ፊት እንደሚያቀርብም አስታውቋል። ከደቡብ ሱዳን ድንበር አቋርጠው ጋምቤላ የገቡ የሙርሌ ታጣቂዎች የአካባቢውን 8 ሰዎች መግደላቸውንና 5 ማቁሰላቸውን የክልሉ ፖሊስ አስታውቋል። ታጣቂዎቹ በኒዌር ዞን አኮባ ወረዳ ውስጥ በነዋሪዎች ላይ ፈጽመዋል ያሉትን ጥቃት ማድረሳቸውን የገለጹት የጋምቤላ ክልል ፖሊስ ኮሚሽነር አቡላ ኦባንግ ባለፈው ሳምንት 2 ህጻናትን ጠልፈው መውሰዳቸውን፣ ከ70 በላይ የራስ ቀንድ ከብት መዝረፋቸውንም ተናግረዋል። የክልሉ ልዩ ኃይልና ሚሊሻ በአካባቢው ጸጥታ የማስከበር ስራ እያከናወኑ መሆናቸውን፣ ነገር ግን ተጨማሪ ትኩረት እንደሚያስፈልግ ኮሚሽነሩ ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴቫን ዱጃሪክ በትላንትናው ዕለት በነበራቸው ዕለታዊ ጋዜጣዊ መግለጫ እንደ አውሮፓ አቆጣጠር ከታህሳስ 14 2021 ዓ.ም ጀምሮ ላለፉት 5 ሳምንታት አፋር ክልል ላይ እየተካሄደ ባለው ግጭት ምክንያት በሰመራ ባላ መቀሌ በኩል ወደ ትግራይ ምንም አይነት የረድኤት አቅርቦት አልደረሰም ሲሉ አስታወቁ። ቃል አቀባዩ ከባለፈው ነሐሴ ጀምሮ ምንም አይነት ነዳጅ ወደ ክልሉ እንዳልገባ በመግለጽ የእርዳታ ድርጅቶችም የነዳጅ አቅርቦት አያገኙም ብለዋል። በዚህ የተነሳም የተባበሩት መንግስታት ድርጅትና አጋሮቹ የምግብ የመድኃኒትና የአልሚ ንጥረ ነገሮች አቅርቦትን ለመቀነስ ቀናቶችን ለማሸጋገርና ለመሰረዝ መገደዳቸውን አስታውቀዋል። በሰሜን ኢትዮጵያ ትግራይ ክልል ያለው ሁኔታ መባባሱ በዚያ የሚኖሩ የኤርትራ ስደተኞችን ለከፋ ችግር መዳረጉን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR አስታወቀ። ሀብታሙ ስዩም የተቋሙን መግለጫ ተመልክቶታል።
ዛሬ በጄኔቫ የመንግስታቱ ድርጅት መስሪያ ቤት ጋዜጣዊ መግለጫ የሰጡት የስደተኛ ኮሚሽኑ ቃል አቀባይ ቦሪስ ቺሸሪኮቭ በትግራይ በሚገኙ የስደተኛ ጣቢያዎች ውስጥ የተጠለሉ ኤርትራውያን ስደተኞች እየተጋፈጡት ያለው እየተባባሰ የመጣ ችግር ተቋማቸውን በጥልቅ እንዳሳሰበው ተናግረዋል። ባለው የጸጥታ ሁኔታ ምክንያት ለሶስት ሳምንታት ያክል ለመንቀሳቀስ ተቸግረው የነበሩት የተቋሙ ሰራተኞች በስደተኛ ጣቢያዎች ውስጥና አቅራቢያ የአየር ቦምብ ጥቃት ከደረሰ ወዲህ ለመጀመሪያ ጊዜ በማይ አይኒና አዲሃሩሽ የስደተኛ ጣቢያዎች ከሰሞኑ እንደደረሱ ያወሱት ቃል አቀባዩ የሰራተኞቹ ቡድን ስደተኞች በፍርሃት ተውጠው በቂ ምግብ ለማግኘት ተቸግረው እንዳገኛቸው አውስተዋል። ከዚህ በተጨማሪም በጣም ጥቂት ምናልባትም የለም ሊባል በሚችል ደረጃ ለመድኃኒትና ንጹህ አቅርቦት ችግር ስደተኞቹ እንደተጋለጡም ተናግረዋል። ስደተኞቹ ለተቋሙ ባለፉት 6 ሳምንታት ከ20 በላይ ሰዎች ሊድኑ በሚችሉ ህመሞች መሞታቸውን፣ ይህም ከሁኔታዎች መባባስ በተለይ ደግሞ ከመድኃኒትና የጤና አገልግሎት እጦት ጋር የተያያዘ መሆኑን ስለመናገራቸው ገልጸዋል። በጣቢያው ያለው ክሊኒክ ከጥር ወር መጀመሪያ ቀናት ጀምሮ ያሉት መድኃኒቶች ማለቃቸውን ተከትሎ እንደተዘጋም በመግለጫው ላይ ተወስቷል። የነዳጅ እጥረት ውሃ በቁፋሮ ለማውጣት አሊያም ደግሞ በመኪና ጭኖ ወደ ጣቢያው ለማድረስ እንዲቸግር ማድረጉን የጠቀሰው ተቋሙ ስደተኞቹ እየነጠፈ ወደሚገኝ ወራጅ ውሃ እንዲዞሩ እንዳደረገም፣ ይህም ለውሃ ወለድ በሽታዎች ስጋት እንዳጋለጣቸው ተናግሯል። ከተደጋጋሚ ጥረቶች በኋላም አቅርቦቶችን ወደ ክልሉ ለማንቀሳቀስ አለመቻሉ የረሃብ አደጋ ስጋት እንዲያይል ማድረጉን የጠቆመው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ሁሉም ተፋላሚዎች የተኩስ አቁም አድርገው ከ25,000 የሚልቁ ስደተኞችን በፈቃደኝነት ኢትዮጵያ መንግስት ወዳዘጋጀው በአማራ ክልል ዳባት ወደሚገኘው አዲስ መጠለያ ጣቢያ ለመውሰድ መተላለፊያ እንዲፈቅዱለት ጥሪ ማቅረቡን አስታውሷል። ለውጥ ግን እስካሁን አለማየቱን ተቋሙ ገልጿል። ምግብ፣ መድኃኒትና ነዳጅ በአስቸኳይ ካልገቡ፣ ድጋፍ ወደሚያገኙበት ስፍራ ካልተወሰዱ ተጨማሪ ስደተኞች ሊሞቱ እንደሚችሉ ያስታወቀው ድርጅቱ ሁሉም ተፋላሚዎች ሲቪሎችን እንዲከላከሉ፣ የስደተኞችን ጨምሮ የሁሉም ሰዎች ሰብአዊ መብቶችና መሠረታዊ ነጻነቶችን እንዲያከብሩ ጠይቋል። ስደተኞች በዚህ ግጭት ውስጥ ታጋቾች ሊደረጉ አይገባም በማለትም አክሏል።
አጼ ምኒልክ በአድዋ ጦርነት ላይ የተዋጉበት ጎራዴ ከዩናይትድ ስቴትስ ወደ ኢትዮጵያ መመለሱ ተገለጠ። የኢትዮጵያ ዜና አገልግሎት ያጠናቀረውን ዘገባ መለስካቸው አመሃ እንደሚከተለው ያቀርበዋል።
የኢትዮጵያ ዜና አገልግሎት ዛሬ ባሰራጨው ዜና አጼ ምኒልክ በአድዋ ጦርነት የተዋጉበት ጎራዴ ከአሜሪካ ወደ ኢትዮጵያ መመለሱን አስታወቀ። በወቅቱ ከጎራዴው ጋር ተዘርፎ የነበረ የእንጨት መስቀልም እንደተመለሰ ዜናው ይናገራል። ከነዚህ ቅርሶች በተጨማሪም ቀዳማዊ አጼ ኃይለ ሥላሴ የተላላኳቸው ደብዳቤዎች፣ ፎቶግራፎች፣ ፖስት ካርዶችና የጽሑፍና የምስል ቅርሶችም ወደ ኢትዮጵያ ተመልሰዋል። ቅርሶቹን ያስመለሰውና ለቅርስ ጥናትና ጥበቃ ባለሥልጣን ያስረከበውም የኢትዮጵያ ቅርስ አስመላሽ ብሔራዊ ኮሚቴ መሆኑም ታውቋል። የቅርስ ጥናትና ጥበቃ ባለሥልጣን ዋና ዲሬክተር ረዳት ፕሮፌሰር አበባው አያሌው ወደ አገር የተመለሱትን ቅርሶች ጠብቆ የማቆየት ኃላፊነትን ተቀብለናል ሲሉ በርክክቡ ሥነ ሥርዓት ላይ መናገራቸውን የኢትዮጵያ ዜና አገልግሎት ጠቅሶ ዘግቧል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋና ውስጥ በምዕራብ አገሪቱ ክፍል ከዋና ከተማው አክራ 300 ኪሎ ሜትር ርቃ በምትገኘው አፔይቴ ከተማ ትናንት አሙስ በደረሰ ፍንዳታ 17 ሰዎች ሲሞቱ 59 ሰዎች ደግሞ መቁሰላቸውን የጋና የማስታወቂያ ሚኒስትር አስታወቁ። የፍንዳታው አደጋ የተነሳው ለማዕድን ማውጫ የሚረዱ ተቀጣጣይ ፈንጂዎችን የጫነ ከባድ ተሽከርካሪ ከሞተር ብስክሌት ጋርና ከሌላ አንድ ተሽከርካሪ ጋር በተፈጠረ ግጭት ነው። ግጭቱ በተፈጠረበት ስፍራም የኤሌክትሪክ ማስተላለፊያ ትራንስፎርመር የነበረ መሆኑም ተገልጿል። የመን ውስጥ በሚገኝ አንድ እስር ቤት ላይ ትናንት ምሽት በተካሄደውና ዘግናኝ ነው በተባለው የአየር ጥቃት በርካቶች መሞታቸውን ወይም ደብዛቸው መጥፋቱን የረድኤት ድርጅቶች ሰራተኞችን የጠቀሰው አጃንስ ፍራንስ ፕሬስ ዘግቧል። የሁቲ አማጽያን ዋነኛ ይዞታ ነው በተባለው ሳዳ ውስጥ በተፈጸመው ጥቃት ከወደመው የህንፃ ፍርስራሽ ውስጥ በእርዳታ ሰራተኞች የተለቀሙ በርካታ አስክሬኖች መከመራቸውን የሚያሳይ የቪዲዮ ምስል በአማጽያኑ መለቀቁ ተገልጿል። በተለቀቀው የቪዲዮ ምስል ከወደመው የህንፃ ፍርስራሽ ስር ከጥቃቱ የተረፉት ሰዎች በስፍራው የወደቁ አስክሬኖችን በሐዘን ሲመለከቱ የሚያሳይ እንደሚገኝበት AFP ዘግቧል። በሳውዲ አረቢያ የሚመራው የመንግስት ደጋፊዎች ህብረት የቴሌኮሙኒኬሽን ጣቢያውን ያወደሙት በመሆኑ በመላው የመን የኢንተርኔት አገልግሎት መቋረጡ ተመልክቷል። ጥቃቱ የተሰነዘረው በኢራን የሚደገፉ የሁቲ አማጽያን ወደ ተባበሩት አረብ ኤምሬት በላኩት የድሮን ጥቃት 3 ሰዎች መገደላቸው ከተነገረ ከአምስት ቀን በኋላ መሆኑም ተገልጿል። የተባበሩት አረብ ኤምሬት በደረሰባት ጥቃት ላይ እንዲነጋገር በጠራችው መሰረት የተባበሩት መንግስታት የጸጥታው ምክር ቤት ለዛሬ አርብ ስብሰባ ጠርቶ እንደነበርም ታውቋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የሩሲያ ወታደሮች ዩክሬንን ድንበር አልፈው ምንም አይነት እንቅስቃሴ ቢያደርጉ እንደ ወረራ እንደሚቆጠርና አስከፊ ምላሽ እንደሚያስከትል ለራሻው ፕሬዝደንት ቭላድሚር ፑቲን ግልጽ ማድረጋቸውን አስታወቁ። ፕሬዝደንቱ ባለፈው ረቡዕ ዕለት ንግግራቸው የተፈጠረውን ግርታ ለማጥራትም ጥረት እያደረገ መሆኑን ተመልክቷል። አድማጮች፣ የዚህ ዘገባ ዝርዝር በምሽቱ የዜና ትንታኔ ይቀርባል። ፕሬዝደንት ባይደን 6 ሀያላን አገራት ከኢራን ጋር ካደረጉት 8 ዙር የኒውክሌር ስብሰባ በኋላ የተወሰነ አበረታች ለውጥ አለ ሲሉ ተናገሩ። ይሁን እንጂ የቡድኑ ወሳኝ አባል ከሆኑት መካከል ሩሲያ ከኢራን መሪዎች ጋር የራሷን ንግግር መጀመሯ ተመልክቷል። አገራቱ ለውራት በዘለቀው ድርድር እንደ አውሮፓ አቆጣጠር በ2015 ተቋርጦ የነበረውን ስምምነት ወደ ስፍራው ለመመለስ ያደረጉት ጥረት በዚህ ወር ያለምንም ፍሬ ቢያበቃም ፕሬዝደንት ባይደን ግን አሁንም ተስፋው እንዳላቸው ተናግረዋል። እንዲህ አሉ ባይደን።
It's not time to give up. There is some progress being made. The P5+1 is on the same.
ተስፋ ለመቁረጥ ጊዜው አሁን አይደለም። አንዳንድ መሻሻሎች ተደርገዋል። ተደራዳሪዎቹ የP5 ሲደመራ እንደሚባሉ አገሮች አሁንም የተስማማ ድምጽ አላቸው። በእርግጥ ውጤቱ ወደፊት የሚታየውናል።
ባይደን ከኢራን ጋር ያሉት 6 አገሮች የተስማማ ድምጽ ያላቸው መሆኑን ይግለጹ እንጂ ሩሲያ ግን በተናጠል ከኢራን መሪዎች ጋር እየተነጋገረች መሆኗ ተመልክቷል። ባለፈው ረቡዕ የሩሲያው ፕሬዝደንት ቭላድሚር ፑቲን የኢራኑ መሪ ተቀብለው ሲያነጋግሩ የኢራኑ መሪ ኢብራሂም ራሲም እንዲህ ብለዋል።
We are in a unique situation that has created constraints.
የምዕራባውያንን ጠቅላይነትና የአሜሪካንን ኃይል ለመቋቋም በሁለቱ አገሮች መካከል ትብብር እንድንፈጥር ባደረገን የተለየ ሁኔታ ውስጥ ነው ያለነው።
VOA ያነጋግራቸው የዋይት ሃውስ ቃል አቀባይ ጄን ሳኪ የባይደን ተስፋ ከምን እንደመነጨ ሲገልጹ ይህን መልሰዋል።
We're in the diplomatic negotiations and we've been very clear about where we stand.
እኛ በዲፕሎማሲ ድርድር ላይ ነን። አቋማችን ምን እንደሆነና የምንደራደርበት ምን ሊሆን እንደሚችል ግልጽ አድርገናል። ግን አሁን ሁኔታዎች ካሉበት አንጻር ይህ ነው ብዬ አስቀድሜ የምነግራችሁ ነገር የለኝም።
የኢራን ፕሬዝደንት ትናንት አሙስ ለሩሲያ ህግ አውጪዎች በሰጡት መግለጫ ኢራን በወዲያኛውም በኩል ከልብ የመነጨ ስምምነት ቢኖር አገራቸው የኒውክሌር መሳሪያ እንደማትፈልግ አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኢራን፣ ሩሲያና ቻይና የህንድ ውቅያኖስ የባህር አገልግሎት ደህንነትን ለማጠንከር በሚል በጋራ የሚያደርጉትን የባህር ኃይል ልምምድ ዛሬ አርብ መጀመራቸውን የኢራን መንግስት ቴሌቪዥን አስታወቀ። ቴሌቪዥን ጣቢያው ዛሬ ባሰራጨው ዘገባ 11 የሚሆኑ የኢራን መርከቦች ዲስትሮየር የተባለውን ጨምሮ 3 የሩሲያ የጦር መርከቦችና 2 የቻይና ጦር መርከቦች በተሳተፉበት ልምምድ ተካፋይ መሆናቸውን አስታውቀዋል። የኢራን አብዮታዊ ዘብም ከትናንሽ መርከቦችና ሄሊኮፕተሮች ጋር በመሆን ለልምምዱ ተሳታፊ እንደሚሆን የኢራን መግለጫ አመልክቷል። ኢራን ከዩናይትድ ስቴትስ ጋር ያላት ግንኙነት በተበላሸበትና የኒውክሌር ስምምነት ድርድር ላይ ባለችበት በዚህ ወቅት ከሩሲያና ከቻይና ጋር ያላትን ወታደራዊ ግንኙነት ለማጠንከር እየሰራች መሆኑን ዘገባው አመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ጤና ይስጥልን አድማጮች፣ እንደምናመሻችሁ።
ደረጀ ደስታ ነው የምሽቱን ዋና ዋና የዓለም ዜና ያሰማን። አብራችሁን ቆዩ ብሏል። አብረን እስከ ምሽቱ 4 ሰዓት ድረስ እንቆያለን። ክቡራትና ክቡራን ከአሜሪካ ድምፅ የሚተላለፍላችሁን የአርብ ጥር 13 2014 ዓ.ም ስርጭት ነው እየተከታተላችሁ ያላችሁት። ለራዲዮ አድማጮቻችን የምንገኘው በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ1240 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ ላይ ነው። በራዲዮ በቴሌቪዥን ለምትከታተሉን ደግሞ ኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ አለን። ዌብሳይታችን ላይ ለምትከታተሉን amharic.voanews.com ላይ አሁን በቀጥታ እንገኛለን። በማህበራዊ መገናኛዎችም የምትከታተሉን ፌስቡክ ላይቭ ላይ አለን። አት ቪኦኤ አምሃሪክ ብትሉ ታገኙናላችሁ። ዩቲዩብ ላይም ታገኙናላችሁ። በኢንስታግራምም አለን። እንዲሁም በትዊተር ሐሳቦቻችሁን ብታንሸራሽሩ ቀና መልእክቶችን መለዋወጥ ገንቢ መልእክቶችን መለዋወጥ ያስችለናል። ክቡራትና ክቡራን አድማጮች፣ በዚህ ምሽት ከጎንደር የምናቀርብላችሁ ዝግጅት አለ። የጎንደር ቱሪዝም እያንሰራራ ነው።
ቱሪዝም ደግሞ ኮሽታን ነገር አይወድም። ከዛ አንጻር ባህሪው አንጻር በጣም የጎዳው የእኛን አካባቢ ነው ማለት ይቻላል። ስለዚህ አሁን ግን ከዛ በመነሳ ጸጥታውም ሁኔታ ደህና እየሆነ አካባቢያችን ሰላም እየመጣስ በመሆኑ ኮቪድም ላይም ያለው ጥንቃቄ ጠንከር ያለ በመሆኑ
አብራችሁን ሁኑ። ሙሉን ዘገባ እናሰማችኋለን። አሁን የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የሰዓቱ አብይ ርዕስ ይደመጣል። የአሜሪካና የእንግሊዝ ከፍተኛ ዲፕሎማቶች ኢትዮጵያ ውስጥ ናቸው። የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ማሌፊ ከምስራቅ አፍሪካ ጉዳዮች ልዩ ልዑክ በተለይ ከአፍሪካ ቀንድ ልዩ ልዑክ ከአምባሳደር ዴቪድ ዞተርፊልድ ጋር እንዲሁም የእንግሊዝ የአፍሪካ የካሪቢያንና የእስያ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቪኪ ፎርድ ኢትዮጵያ ናቸው። መለስካቸው አማህ እየተከታተለ ነው። ጉዟቸውን ወደ ዘገባው እናምራ።
የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን ትናንት ከዩናይትድ ኪንግደም የአፍሪካ ጉዳዮች ሚኒስትር ቪኪ ፎርድ ጋር ባደረጉት ውይይት መንግሥት ሰላም እንዲሰፍን በሚያደርገው ጥረት ወደ ትግራይ ክልል መከላከያ ሰራዊቱን አሰማርቶ ዘመቻ ላለማድረግ መወሰኑን ሚኒስትር ቪኪ ፎርድ ማድነቃቸውን በሚኒስቴሩ ይፋዊ ድረገጽ የወጣው ዜና ይናገራል። የኢትዮጵያ መንግሥት በሀገሪቱ ዘላቂ ሰላም እንዲሰፍንም ሁሉን አሳታፊ ብሔራዊ ውይይት እንዲደረግና በቅርቡ እስረኞችን መፍታቱ የሚያስመሰግነው ነው ማለታቸውም ታውቋል። በሌላ በኩል ደግሞ ሚኒስትሯ ችግር በተፈጠረባቸው አካባቢዎች በአስገድዶ መድፈር ወንጀል የተሳተፉ አካላትን አስፈላጊው ምርመራ ተደርጎ ለጥፋታቸው ተጠያቂ እንዲሆኑ የኢትዮጵያ ሰብአዊ መብቶች ኮሚሽን ከተባበሩት መንግሥታት ድርጅት አቻው ጋር ስላደረገው ምርመራም አንስተው ከአምባሳደር ሬድዋን ጋር መወያየታቸውን መግለጫው ይናገራል። አምባሳደር ሬድዋን ሁሴን በበኩላቸው ሰብአዊ እርዳታ እንዳይታጎል መንግሥት በማድረግ ላይ የሚገኘውን ጥረት አብራርተው የተባበሩት መንግሥታት ድርጅት እርዳታ የጫኑ አውሮፕላኖች በየዕለቱ ወደ መቀሌ በረራ እንዲያደርጉ ፈቃደኛ መሆኑን ገልጸውላቸዋል። አክለውም የሽብር ቡድን ያሉትን አካል ህወሓትን ከአሁን በፊት ለሰላም የተዘረጉ በርካታ አማራጮችን ማመከኑንም አብራርተውላቸዋል። ህወሓት አሁንም የሰብአዊ እርዳታ ሂደቱን ለመረበሽ በአፋር በአባላ በኩል ጥቃት እየፈጸመ ነው ሲሉ መናገራቸውን በሚኒስቴሩ ድረገጽ የወጣው መረጃ ያመለክታል። በንጹሐን ላይ የሰው አልባ የአውሮፕላን ጥቃት መንግሥት እየፈጸመ ነው የሚለው መረጃም መሠረተ ቢስ ውንጀላ ነው ብለውታል አምባሳደር ሬድዋን ሁሴን። እንዲያውም አሸባሪ ያሉት ቡድን አሁንም በአጎራባች ክልሎች ጥቃት እየፈጸመ እንደሆነ አምባሳደር ሬድዋን ለቪኪ ፎርድ አስረድተዋል። ዓለም አቀፉ ማኅበረሰብ የህወሓት የሽብር ቡድን በአማራና አፋር ክልሎች የፈጸመውን የሽብር ጥቃት ሊያወግዘው እንደሚገባም ተናግረዋል። ሁለቱ ባለሥልጣናት በሁለትዮሽ ግንኙነቶች ላይም የተወያዩ መሆኑ ታውቋል። በተመሳሳይ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊ ፊ እና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ዴቪድ ሳተርፊልድ በወቅታዊው የኢትዮጵያ ሁኔታ ከመንግሥት ኃላፊዎች ጋር ለመወያየት አዲስ አበባ መግባታቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ መግለጻቸው ይታወሳል። ይሁንና የውይይቱ ውጤት ወይንም ይዘት ምን እንደሆነ ለማወቅ ይህ ዜና እስከሚጠናቀርበት ከሚመለከታቸው የመንግሥት አካላት ለማግኘት ያደረግነው ጥረት አልተሳካም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ቪኪ ፎርድ የእንግሊዝ የአፍሪካ የላቲን አሜሪካና የካሪቢያን ሀገሮች ጉዳዮች ረዳት የውጭ ጉዳይ ሚኒስትር ናቸው። የእንግሊዝ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። መጽሔቱ ይቀጥላል። መለስካቸው አማህ ነው አብይ ርዕስ ያሰማል። ዛሬ የማኅበረ መለኮት ወይብላ ቅድስት ማርያምና የቅዱስ ሚካኤልን ታቦታት ወደ ደብሮቻቸው ለመሸኘት ከጥምቀተ ባሕር ሲጓዙ በነበሩ ሰዎችና በፖሊስ መካከል ከባንዲራ ጋር ተያይዞ ተነሳ በተባለ ግጭት ሁለት ሰዎች ተገድለዋል። ይህንን ጉዳይ አስመልክቶ መንግሥት እንደሚያጣራና ተጠያቂዎችን ለሕግ እንደሚያቀርብ አሳውቋል። ፀሐይ ዳምጠው እየተከታተለች ነች። ቀጥሎ ይቀርባል ዘገባው።
በአዲስ አበባና በኦሮሚያ ክልል ቡራዩ ከተማ አዋሳኝ ላይ ትናንት ወደ ቤተ ክርስቲያን እየተመለሱ የነበሩት ወይብላ ቅድስተ ማርያምና ቅዱስ ሚካኤል ታቦታት ጉዞ ከሰንደቅ ዓላማ ጋር በተያያዘ በተፈጠረ ችግርና በፖሊስ በተወሰደ እርምጃ የሰዎች ሕይወት ማለፉን ነው የሥነ ሥርዓቱ ተሳታፊ የነበሩ የዓይን እማኞች ያብራሩት። ስሙን ያልገለጸው አስተያየት ሰጪ በስፍራው ከነበሩትና ሁኔታውን ካብራሩት አንዱ ነው።
ጓደኞች የውላ ሳይቀር ማስለቀቂያ ጭስ እየተበተነ ነበረ። ቀጥሎ ደግሞ ይሄ ነገር ማለት ነው የዚህ የክልሉ አስተዳደር ነው እንጂ ተጠያቂ መሆን ያለበት ህዝቡ አይደለም። ሲጀመር እንደዚህ አይነት ጸባይ ያላቸው ልክ ታቦቱ ወጥቶ ሲገባ ሊደርስ ሲል ነው እንደዚህ አይነት ችግርን የሚያመጡት በየአመቱ ማለት ነው። አንዴ ሲላቸው በባንዲራ ይላሉ፣ አንዴ ልብስ ለምታረጋላችሁ ይላሉ። ምንድን ነው ባንዲራው እኮ እየኖሩበት ነው። ስለዚህ እኛ ከባንዲራ ከኦርቶዶክስ ጋር ችግር ካለባቸው ችግራቸውን መጥተው ወይ መወያየት መነጋገር እንጂ በየአመቱ ታቦት በወጣ ቁጥር እየመጡ እየጠበቁ መረበሽ፣ በዚህ ላይ ደግሞ አዛውንት መማጣት ምን ማለት ምንድን ነው የሚጠቅመው?
ሁለት ሰዎች የተገደሉበትን ሁኔታ ያብራራው ሌላው የአይን እማኝ ተከታዩም ብለዋል።
ማድረግ ያለበት መንግስት ምንድን ነው? ሁሌም ምንድን ነው? ከእምነታችን ጋር ነው ወይስ ከባንዲራ? ባንዲራ ምንም አይነት ነገር የለም። ባንዲራው እኛ አቦሎ እምነታችን ነው። የእምነታችን መገለጫ ባንዲራዋል። በቃ ሌላ ምንም ተአምር የለም። ሁሌኛ ላይ እንደዚህ በየአመቱ በዛሬ አመትም እንደዚህ ተፈጥሮብናል። ፊት ለፊቴ ነው የመጣችሁ ታቦት ከኔ ከታቦት ፊት መቅረብ የሌለብኝ ፊት ለፊት ቀርቡ ያለ ለምን በየአመቱ ለምን ይሄ ነገር ይፈጠራል? እኔ የምለው መንግስት አደር አረ በቃ በመብራት ይህን መፍትሄ ይስጥ። አስለቃሽ ሲተኮስ ሰው በሚበተንበት ሰዓት መሳሪያ እየተኮሰ ነበር ሰው በሚሮጥበት ሰዓት። ስለዚህ ማን ይተኩስ ማን ይተኩስ በዛን ሰዓት አላየንም። በሰው ሞቶብናል።
መንግስት ለተፈጠረው ችግር መፍትሄ እንዲሰጥም በስፍራው ነበርን ያሉ የአይን እማኞች ጠይቀዋል። የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ በታቦት ሽኝት ሰነ ስርዓት ላይ በተፈጠረው ችግር ሁለት ሰዎች መገደላቸውን አረጋግጧል። የጥምቀት በዓል በመላው ኢትዮጵያ በደማቅና በሰላም መንገድ ቢከበርም በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማና በቡራዩ አዋሳኝ ወይበል ማርያም ቤተ ክርስቲያን አካባቢ በተፈጠረው ችግር በዓሉ መስተጓጎሉንና በሰዎች ላይም ሞትና ከባድ ጉዳት መድረሱ ታውቋል ይላል የመንግስት መግለጫ። መንግስት በዚሁ መግለጫው በደረሰው የሰው ህይወት መጥፋትና የአካል ጉዳት የተሰማውን ጥልቅ ሐዘን ገልጿል። በስፍራው የተፈጠረውን ክስተት በማጣራት ለድርጊቱ ተጠያቂ የሆኑ አካላትን ለህግ እንደሚያቀርብም አስታውቋል። እንደ ጥምቀት በዓል ያሉ ሀብቶቻችንን ለማደብዘዝ የሚደረግ ማንኛውንም ጥረት በሁሉም ኢትዮጵያዊ ትብብር ይከሽፋል በማለትም አክሏል የመንግስት ኮሚኒኬሽን አገልግሎት በመግለጫው። የመንግስት ኮሚኒኬሽን አገልግሎት በዚህ መግለጫው ሁለት ሰዎች ስለተገደሉበት ክስተት ዝርዝር ማብራሪያ አልሰጠም። ከፌዴራል ፖሊስ፣ ከአዲስ አበባ ፖሊስ እና ከኦሮሚያ ፖሊስ ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ተከታዩ ዘገባ ወደ ጋምቤላ ይወስደናል። የደቡብ ሱዳን ሙርሌ ጎሳ አባላት ድንበር አቋርጠው ሰው መግደላቸውን የአካባቢውን ሰው ከብት የቀንድ ከብት ነድተው መውሰዳቸውን የክልሉ ፖሊስ ኮሚሽን አስታውቋል። ናኮር መልካ ዝርዝሩን ይዟል።
የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር አቡላ ኡቦንግ ክልሉ ከደቡብ ሱዳን ጋር የሚያጋራውን ድንበር ጥሰው ወደ ኢትዮጵያ የገቡ የሙርሌ ታጣቂዎች በኑዌር ዞን አኮቦ ወረዳ ውስጥ በነዋሪዎች ላይ ፈጽመዋል ያሉትን ጥቃት አስረድተዋል።
ካንካን የሚባለው የአኮቦ ወረዳ አንድ ቀበሌ ነው። ጥቃት ፈጽሟል ተብሎ አሁን እዚህ አካባቢ የሚመላልሱ የደቡብ ሱዳን ጎሳዎች እነዚህ ሙርሌ ተብሎ የሚጠሩት ብሔረሰቦች ናቸው። ከአካባቢ ያገኘ መረጃ ማለት ነው። እና ጥቃት ፈጸመባቸው ያው እናቶች የሚመላለሱበት አምቡላንስ ውስጥ የነበሩ ሰዎች ላይ ነው የተኩሰው። ሹፌሩን ጨምሮ 8 ሰዎች ወደ አሁኑ ነው የሞቱ። ሌላ ደግሞ እዛ አካባቢ የነበሩት ሌሎች 5 ሰዎች ከባድ አደጋ ደርሶባቸዋል።
ታጣቂዎቹ ባለፈው ሳምንትም እንዲሁ ድንበር ጥሰው ገብተው 2 ህጻናትን አግተው መውሰዳቸውን ገልጸዋል። በተጨማሪም 71 የሚደርሱ የቀንድ ከብቶችን መውሰዳቸውንም ተናግረዋል። ደረሰ የተባለውን ጥቃት ለምን መከላከል እንዳልተቻለ ሲያስረዱ
በእነሱም ለመቆጣጠርም ያስቸግራል። ምክንያቱም በጥናት ነው የሚንቀሳቀሱ። 10 ይሆናል፣ 5 ይሆን እንደዚህ ለመቆጣጠር ይከብዳል። ምክንያቱም ያው ድንበር ዘለው ይመጡና ቀደም እንዳልኩ ያው ከብት ለመዝረፍ እነዚህ ህጻናትን ነጥቆ ለመሄድ የሚል እንትን ላይ ታርጌት ስለሚያደርጉት ተቆጣጥሮ ለመከላከልም አስቸጋሪ ነው።
የክልሉ ልዩ ኃይልና ሚሊሻዎች በስፍራው ሰላምና ጸጥታ የማስከበር ስራ እያከናወኑ መሆኑን የገለጹት ኮሚሽነር አቡላ፣ ሆኖም ተጨማሪ ትኩረት እንደሚያስፈልግ ገልጸዋል።
እንደ ሀሳብ መሆን ካለበት የጋምቤላ መንግስት ብቻ ሳይሆን አጠቃላይ የሀገሪቱ መንግስት ከደቡብ ሱዳን ጋር አግሪመንት መግባት አለበት። ያው ግንኙነት አለው ከኢትዮጵያና ደቡብ ሱዳን፣ የሁለቱ ሀገራት ትምህርት ወሳኝነት አለው። ትኩረት መስጠት ያለበት የነዚህ ዘራፊ ላይ ካልተሰራ እነሱን ለመቆጣጠር በጣም ይከብዳል።
የሙርሌ ታጣቂዎች ፈጽመውታል የተባለው ጥቃት ዙሪያ እስካሁን ከደቡብ ሱዳን መንግስትም ሆነ በታጣቂዎቹ በኩል የተባለ ነገር የለም። የሙርሌ ጎሳ ታጣቂዎች ከ8 ዓመት በፊት በኑዌር ዞን እና አኛዋ ዞኖች ገብተው ከ170 ሰዎች በላይ መግደላቸውን፣ ህጻናትን አግተው መውሰዳቸውን፣ ከ2000 በላይ ከብቶች መውሰዳቸውን ኮሚሽነሩ አስታውሰው በወቅቱም ጉዳዩ በዓለም አቀፍ ደረጃ ትኩረት አግኝቶ እንደነበር ተናግረዋል። በወቅቱ የመከላከያ ሰራዊት ወደ ደቡብ ሱዳን በመግባትና ታፍነው ከተወሰዱት ህጻናት መካከል ከ100 ህጻናት በላይ ወደ ቤተሰቦቻቸው መመለሱን አስታውሰዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ተከታዩ ዘገባ ወደ አማራ ክልል የሚወስደን ነው። በአማራ ክልል ውስጥ ቁጥሩ ወደ 7 ሚሊዮን ለሚጠጋ በጦርነቱ ምክንያት ለችግር ተጋልጦ ለነበረ ሰው እርዳታ እያደረሰ መሆኑን የክልሉ የአደጋ ስጋት ሥራ አመራር ኮሚሽን አስታውቋል። ብዙውም በጦርነቱ ምክንያት ተፈናቅሎ የነበረ ሰው እየተመለሰ መሆኑንም ኮሚሽኑ ተናግሯል። በሁለቱም በአማራም በአፋርም ክልሎች እየተደረጉ ያሉ እንቅስቃሴዎችን አስመልክቶ ኮሚሽኑ የሰጠውን ማብራሪያ ተመርኩዞ አዲስ ቸኮል ተከታዩን ዘገባ አጠናቅሯል።
የኮሚሽኑ ህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ለአሜሪካ ድምፅ እንዳስታወቁት በአማራ ክልል ከቀረበው ድጋፍ ግማሽ ያህል የሚጠጋውን መንግስት ያቀረበ ሲሆን ቀሪውን ደግሞ የካቶሊክ እርዳታ ድርጅትና የዓለም ምግብ ፕሮግራም ናቸው ያቀረቡት።
የተፈናቀለው ብቻ አይደለም፣ ያልተፈናቀለውንም በሆስት ኮሚኒቲ ያለውን ትደግፋለህ። ከዚህ አንጻር በአማራ ክልል እስካሁን በመንግስትና በአጋር አካላት አማካኝነት 818,843 ኩንታል እህል ለ5,566,059 ድጋፍ ፈላጊዎች ተሰራጭቷል። ከዚህ ውስጥ እንግዲህ በመንግስት 436,980 ኩንታል እህል ለ2,931,200 ድጋፍ ፈላጊዎች ተሰራጭቷል። በሲአርኤስ ካቶሊክ ሪሊፍ በሚባለው 272,083 ኩንታል እህል ለ1,605,195 ድጋፍ ፈላጊዎች ተሰራጭቷል። በዓለም ምግብ ፕሮግራም 109,780 ኩንታል እህል ለ647,664 ድጋፍ ፈላጊዎች ተሰራጭቷል።
በአማራ ክልል ከሰብአዊ ድጋፉ ባሻገር ሌሎች ድጋፎችም እየቀረቡ መሆኑን ነው አቶ ደበብ የሚገልጹት።
ክልሉ ግብርና ቢሮ እና ፋኦ 4165 የሰብልና አትክልት ዘር በግጭት ተጎድተው ለነበሩ ሰሜን ሸዋ፣ ሰሜን ወሎ፣ ደቡብ ወሎ እና ለኦሮሞ ዞን አሰራጭተዋል። 1541 ኩንታል ማዳበሪያ ለላይ ጋይንት፣ ደባርቅና ዳባት ወረዳዎች በግጭት ለተጎዱ ወገኖች ተከፋፍሏል። እንዲሁም ከ40 በላይ ሆስፒታሎች ቤዚክ የሆነ ስራን ጀምረዋል። 280 የጤና ማዕከላት እና 890 ሄልዝ ፖስት የጤና አገልግሎት ለመስጠት የሚያስችል ስራ ተሰርቷል። ዩኒሴፍ 2978 የትምህርት ቁሳቁሶች፣ 14,000 የትምህርት መሳሪያዎች እና 2,796,000 ሳሙና ለደቡብ ወሎ እና ሰሜን ጎንደር በግጭት ለተጎዱ ትምህርት ቤት ተማሪዎች ድጋፍ ተደርጓል። ከዚህም ውጪ የዓለም ምግብ ፕሮግራም እንግዲህ 267.36 ሜትሪክ ቶን ለትምህርት ቤት ምገባ ፕሮግራም ለዳባትና ላይጋይን ተወረዳዎች የአንደኛ ደረጃ ትምህርት ቤቶች በተለይም ለ25330 ተጠቃሚ እንዲሆኑ ተደርጓል።
በተመሳሳይ በአፋር ክልልም 1.3 ሚሊዮን ለሚሆኑ ዜጎች ድጋፍ የተደረገ ሲሆን ከነዚህ መካከል 400 ሺህ ገደማዎቹ በጦርነት ተፈናቅለው የነበሩ ናቸው ተብሏል። በድጋፉም በርካታ መንግስታዊ ያልሆኑ ድርጅቶች መሳተፋቸው ነው አቶ ደበበ የገለጹት።
እንግዲህ በአፋር ከ1.3 ሚሊዮን ህዝብ በላይ ነው ድጋፍ የሚፈልገው። ከነዚህ ውስጥ 400 ሺህ የሚሆኑት ከ21 ወረዳዎች የተፈናቀሉ ናቸው። በዚህም አጋሮች ሴቭ ቺልድረን፣ ሲዲኤ፣ ኢስላሚክ ሪሊፍ፣ ወርልድ ቪዥን WFP የዓለም ምግብ ፕሮግራም ማለት ነው፣ DEC EFC በርካታ አጋር አካላት 90856 ኩንታል እህል ለተጎዱ ወገኖች እንዲሰራጭ አድርጓል።
በአማራ ክልል 1.4 ሚሊዮን በአፋር ክልል ደግሞ 400 ሺህ ነዋሪዎች በጦርነቱ ተፈናቅለው እንደነበር ያስታውሱት አቶ ደበበ ከነኝም መካከል በአማራ ክልል 1.2 ሚሊዮን የሚሆኑት ወደ ቀያቸው ተመልሰዋል ብለዋል።
በአብዛኛው በአማራ ክልል የተፈናቀለው 1.1 ሚሊዮን 411313 ሰዎች ነበሩ። የተጎዳው ብዙ ነው፣ ግን የተፈናቀሉት ይሄን ያህል ነበሩ። በመንግስትና በክልሎች ህብረት እንዲሁም ጥረት 1,277,397 ሙሉ በሙሉ ወደ ቀያቸው ተመልሰዋል። ቀደም ሲል እንዲሁም በተለይ ኮምቦልቻና ደሴ በተያዙበት ጊዜ ወደ ደብረ ብርሃን የመጣው ሁሉ ደብረ ብርሃን ላይ ተፈናቃዮች ነበሩና አሁን ሙሉ በሙሉ ወደ ቀያቸው ሄደዋል። አሁን 133,916 ተፈናቃዮች ከአዲያርቃይና ጎረቤት ወረዳዎች የመጡ ብቻ ናቸው በደባርቅ ከተማ የሚገኙት።
በአፋር ክልል ግን ሰሞኑን በአባላት ተነስቷል ባለው ጦርነት 30,000 ነዋሪዎች ከአዲስ መፈናቀላቸውን ያስታወቁት።
አሁን አባአላን የምንጠቀመው እኛ ለትግራይ ክልል፣ አባአላ በአፋር ክልል በዛ በኩል ኮሪደር ተከፍቶ ወደ ትግራይ እህል እንዲሄዱሉ በሚደረግበት ቦታ ላይ ትንኮሳ አድርጓል። በዚህም ከ30,000 በላይ ተፈናቅለዋል።
የፌዴራል አደጋ ስጋት ስራ አመራር ኮሚሽን ወደ ቀያቸው ለተመለሱ ዜጎች የምግብ እርዳታ ማቅረቡ እንደሚቀጥል ያስታወቁት አቶ ደበበ ተፈናቃዮቹ ራሳቸው እንዲችሉም በአፋርና አማራ ክልሎች የተቋቋሙ ግብረ ኃይሎች መኖራቸውን አስታውቀዋል።
መልሶ ማቋቋም እንግዲህ ቀላል ስራ አይደለም፣ ሂውጅ ካፒታል የሚጠይቅ ነው። ለምን ተፈናቃዮች ወደ ቤታቸው ሲሄዱ ቤታቸው ላይኖር ይችላል፣ ተዘርፎ ወድሞ ሌሎች ነገሮች ሊኖሩ ይችላሉ። ለምሳሌ ደብረ ብርሃን ያሉትን ወገኖቻችንን በቂያቸው ስንመልሳቸው ትራንስፖርት እኛ አቅርበን ለወር የሚሆናቸውን ቀለብ ሰጠን ነው የላክናቸው። ከዚያ በሞ ባሉበት እንዲደገፉ የማድረግ አሁን እዛ ባሉበት ሁኔታ እንዴት ይሆናል? ሆስት ኮሚኒቲውም ይቀበላቸዋል። አስተዳደሩም ባለበት ሁኔታ መቼም ከመጠለያ ይሻላል ብለህ የምትለው ነው። ሰው ምግብ ብቻ አይደለም የሚፈልገው፣ የጤና ጉዳይ አለ፣ የውሃ አለ፣ ሳኒቴሽን፣ ኒውትሪሽን፣ ሌሎች ነገሮች ሁሉ አሉ። ኢቨን ስነ ልቦናዊ እኮ ጉዳት የደረሰባቸው በመሆኑ ያን ሁሉ መጠገን ያስፈልጋል። እነዚህ ሁሉ በቅንጅት ለመስራት የሚያስችል የአስቸኳይ ጊዜ ምላሽ ማስተባበሪያ ማዕከል በአፋርም አቋቁመናል፣ በባህር ዳርም አቋቁመናል። ኢንሲደንስ ኮማንድ ፖስቱም ደግሞ በጎንደርና ደሴ ላይ አቋቁመናል። ይሄ በቅንጅት የሚሰራበት ነው። ምክንያቱም ኃላፊነቱ የአንድ ሴክተር መስሪያ ቤት ብቻ አይደለም። ምግብ የማቅረብ ጉዳይ ብቻ አይደለም። ከዚያ የዘለለ ነገር አለው። ወደፊትም ተቀናይቶ ሊሰሩ የሚችሉ በሀገር ግንባታ ላይ የፈረሱትን የሀገር ግንባታዎች ለመስራት የሚያስችል ቅንጅታዊ አሰራር ከመፍጠርም አንጻር እነዚህ ሁኔታዎች ሁሉ አብረው እየተካሄዱ ናቸው።
በተያያዘ መረጃ ባሳለፍነው አንድ ሳምንት በአማራ ክልል 578,000 ሰዎች የምግብ እርዳታ እንዳገኙና ከ40,000 በላይ የሚሆኑት ደግሞ መጠለያና ሌሎች ቁሳዊ ድጋፎች እንደተሰጣቸው የተባበሩት መንግስታት ድርጅት አስታውቋል። የድርጅቱ ቃል አቀባይ ስቴፈን ዱጃሪክ በሰጡት መግለጫ በአፋር ክልልም 47,000 የሚሆኑ ነዋሪዎች የምግብ እርዳታ ማግኘታቸውንና 30 ተንቀሳቃሽ የጤናና የስነ ምግብ ቡድኖች ደግሞ ከመንግስት አገልግሎት መስጫ በራቁ አካባቢዎች ለሚኖሩ የክልሉ ነዋሪዎች ድጋፍ እያበረከቱ ናቸው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ተከታዩ ዘገባ ወደ አህጉራዊ ጉዳይ ነው የሚወስደን። የአፍሪካ ደህንነት ጉዳይ የዩናይትድ ስቴትስ ጦር የአፍሪካ እዝን እያሰጋው ነው። በመላ ሀገሪቱ ውጥረት እየተባባሰ ነው ሲሉ የጦሩ የአፍሪካ እዝ አዛዥ ጀኔራል ስቴፈን ታውሰንድ ዛሬ ገልጸዋል። ጀኔራሉ ለዚህ ስጋት ዋና ዋና መንስኤዎች ናቸው ብለው ከዘረዘሯቸው መካከል ጽንፈኛ ታጣቂ ቡድኖች አፍሪካ ውስጥ እየተንሰራፉ መምጣት፣ የሩሲያውያን ቅጥረኛ ተዋጊዎች መበራከት፣ እንደዚሁም ኢራን በሌላ በኩል ደግሞ የቻይና ወታደራዊ ግንባታዎችን እንደ መንስኤ ተቃቅሰዋል። ጀነራል ታውሰንድ ይህንን የእዝ አዛዥነት ማዕረግ ካገኙ ወዲህ ባለፉት 3 ዓመታት ውስጥ ለመጀመሪያ ጊዜ ካሜራ ፊት ቀርበው በሰጡት ቃለ ምልልስ ነው ይህንን ስጋታቸውን የገለጹት። የፔንታገን ሪፖርተራችን ካርላ ባብነች ያነጋገረቻቸው ኤደን ገረመው ዝርዝሩን ይዛለች።
የዩናይትድ ስቴትስ ወታደራዊ ኃይል ዋግነር ግሩፕ ሲተሰኘው የሩሲያ ቅጥር ወታደሮች በማሊ መገኘታቸውን አረጋግጧል። የዩናይትድ ስቴትስ የአፍሪካ ጦር አዛዥ ጀነራል ስቴፋኒ ታውንሰንድ ትላንት ሐሙስ የማሊ ወታደራዊ ጁንታ በመቶዎች የሚቆጠሩ የውጭ ተዋጊዎችን አገዛዙን እንዲደግፉለት ወደ ማሊ አስገብቷል ብለዋል።
ዋግነር ኢዝ ኢን ማሊ
ዋግነር ማሊ ገብቷል። አሁን በመቶዎች የሚቆጠሩት በዚያ አሉ። እየመጡ ያሉት በሩሲያ ወታደሮች ድጋፍ አማካኝነት ነው። ዓለም እየሆነ ያለውን እያየ ነው። ስለዚህም ይሄ ለእኛ እጅግ የሚያሰጋ ነገር ነው። ዋግነሮች የቅጥረኛ ወታደር ልብሳቸውን ለብሰው በአፍሪካ ላይ ሲሰሩ እያየን ነው። ይሄ ለእኛም ለጎረቤት ሀገሮችም ያሳስባል። በማዕከላዊ አፍሪካ ሪፐብሊክ፣ በሱዳን፣ በሊቢያ አይተናቸዋል። ከራሳቸው መመሪያ በስተቀር ማንንም አይሰሙም። ሀገሪቱን ይበዘብዟታል። ሕግ ያወጣሉ፣ ሕግ ያፈርሳሉ። ሰፊ የሆኑ የሰብአዊ መብት ጥሰቶችን ይፈጽማሉ። ንጹሐንና ሲቪሎችን ያጠቃሉ። የማሊ ሕዝብ በቃ ቢልም እነሱ ግን ለቀው አይወጡም።
እንደ አውሮፓውያን አቆጣጠር በ2019 ዓ.ም የዩናይትድ ስቴትስ በአፍሪካ የጦር መምሪያን የተረከቡት ጀነራል ታውሰንድ ለአሜሪካ ድምፅ በአፍሪካ ትልቁ የዩናይትድ ስቴትስ ተፎካካሪ ሩሲያ ሳትሆን ቻይና ናት ያሉ ሲሆን፣ ቤጂንግ ቢሊዮን ዶላሮችን በምጣኔ ሀብቱ ላይ ፈሰስ እያደረገች በቋሚነትና በስልታዊ መንገድ ሲደረግ የቆየውን የወታደራዊ መዋለ ንዋይ ፍሰት እያዳከመች ነው ብለዋል። እንደ አውሮፓውያን አቆጣጠር በ2017 የቻይና ወታደራዊ የጦር ሰፈር በጅቡቲ በአፍሪካ ብቸኛው ከሆነው የዩናይትድ ስቴትስ የጦር ቀጠና ከሌምኖር የጦር ሰፈር በጥቂት ኪሎ ሜትሮች ርቀት ላይ የሚገኝ የጦር ሰፈር ከፍቷል። ጀነራሉ ቤጂንግ አሁን ደግሞ ወደ ምዕራብ አፍሪካ ተሻግራ በኢኳቶሪያል ጊኒ የባህርና የጦር ሰፈር ለመገንባት አቅዳለች ይላሉ።
በአትላንቲክ ጠረፍ ያሉ ሀገሮችን በሙሉ ለመቆጣጠር እየጣሩ ነው። ከሁሉም ሀገራት እሺ የሚል ምላሽ እንደማያገኙ ያውቁታል። ነገር ግን በተደጋጋሚ በመሞከር ከአንድ አሊያም ከሁለት ሀገራት እሽታን ሊያገኙ ይችላሉ። ለምሳሌ በኢኳቶሪያል ጊኒ እግራቸውን እያስገቡ ነው። እኛም ኢኳቶሪያል ጊኒዎችን ከእኛና ከቻይና ምረጡ እያልናቸው አይደለም። ነገር ግን ዓለም አቀፍ አጋሮቻቸውም ሆነ የራሳቸውን ጉዳይ እንዲመረምሩ ነው። ምክንያቱም የቻይና የጦር ሰፈር በኢኳቶሪያል ጊኒ አለ ማለት ለእኛና ለአጋሮቻችን አስጊ ነገር ነው።
ከቻይና የጦር መስፋፋት በተጨማሪም በአህጉሪቱ እምብዛም ግልጽ ሆኖ የማይታይና ዩናይትድ ስቴትስንም በጥቂቱ ብቻ የሚያሰጋት ሁኔታንም ከኢራን እየመጣ ነው ይላሉ ጄኔራሉ።
We are starting to see them express
አፍሪካ ላይ ፍላጎታቸው እየጨመረ እንደመጣ ያያየን ነው። መንገዶችን እየገነቡ ነው። ነገር ግን ተፈጥሮን የሚጎዳ ነገር ነው። ይሄ ነገር እየጨመረ እኛም ያያየን ነው።
ጋዜጠኛዋ በመጠጠል የጠየቀቻቸው ነገር ቢኖር ለአብነት የሚሆኑ ነገሮችን እንዲያነሱላት ነበር። እንዲህ ሲሉ ጄኔራሉ መልሰዋል።
Examples of that.
I'll just say that
በመካከለኛው ምስራቅ ለጥቅም የዋሉ የኢራን የጸጥታ መገልገያዎችና አንዳንድ መሳሪያዎች በአፍሪካ ጥቅም ላይ ሲውሉ እያየን ነው። በአብዛኛውም ከደህንነት ጉዳዮች ጋር የተያያዘ ነው ማለት እችላለሁ።
ኢራን በዩናይትድ ስቴትስ ድሮን ጥቃት ምክንያት የቋድ ኃይሎች መሪ የነበሩትን ቃሲም ሱሌማንን ካጣች በኋላ የኢራን እስላማዊ አብዮት ዘቦች በአፍሪካ የሚገኙ ከፍተኛ የአሜሪካ ዲፕሎማቶችን በመግደል ለመበቀል እየተንቀሳቀሱ መሆኑን አንድ የዩናይትድ ስቴትስ ባለስልጣን ለአሜሪካ ድምጽ አረጋግጠዋል። ይሁን እንጂ ኢራን ይህንን ክስ መሰረተ ቢስ ነው ስትል አጣጥለዋለች። በጨመሩ የአደጋ ስጋቶች ምክንያትም ባለፈው አንድ ዓመት ጊዜ ውስጥ የዩናይትድ ስቴትስ ወታደሮች የተሻሻሉ የመከላከያ ስርዓቶችንና የጸረ ድሮን መሳሪያዎችን ወደ ሌሞኒየር የጦር ሰፈር አስገብቷል። ፔንታገንም በዓለም አቀፍ ደረጃ የዩናይትድ ስቴትስ የጦር ኃይሎችና ወታደራዊ አቅምን የገመገመ ሲሆን አፍሪኮም ሊኖረው ስለሚገባው አቋምም የተሻሻለ እቅድ ገብቶለታል። ይሁን እንጂ ማዘዣው ከአፍሪካውያን አጋሮቹ ጋር ሲያደርገው ለነበረው ስልጠና የገንዘብ ድጋፉ በመቀነሱ ላለፈው አንድ ዓመት ከሶማሊያ ወታደሮችን እያመላለሱ እንደነበረ ጄኔራል ታውንሰንድ ይናገራሉ። ፕሬዚዳንት ዶናልድ ትራምፕ በስልጣናቸው ማብቂያ እንደ አውሮፓውያን አቆጣጠር በ2020 ዓ.ም በጦርነት ከተጎዳችው ሀገር 800 የሚሆኑ የዩናይትድ ስቴትስ ወታደሮች እንዲወጡ አዘዋል።
የዩናይትድ ስቴትስ ወታደሮች በሶማሊያ አሉ፣ ለስራም ይንቀሳቀሳሉ። ነገር ግን ቁጥራቸው በየቀኑ ከመቶ በታች ነው።
በመቀጠል የቀረበላቸው ጥያቄ ደግሞ ይሄ እንዴት ነው ተልእኮን ሊጎዳ የሚችለው የሚል ነበር። ጀነራል ታውንሰንድ እንዲህ ሲሉ ይመልሳሉ።
ግዳጃችንን ለመፈጸም በኃይል እየሰራን ነው። ነገሮችን ለመፈጸም ይበልጥ ውጤታማና ቀልጣፋ የሆኑ መንገዶች አሉ። ይህንን ለጸጥታው ቢሮ ያቀረብን ሲሆን ውሳኔ እስኪሰጥበት እየጠበቅን ነው።
ጀነራል ታውንሰንድ ከፔንታገን ምላሽ እየጠበቁ ባለበት በአሁኑ ሰዓት በሞቃዲሾ ከአልቃይዳ የሽብር ቡድን ጋር ትስስር ያለው አልሻባብ እያደገ መጥቷል።
የአልሸባብ ስጋትነት ጨምሯል። በአልሸባብ ላይ ካልበረታንና ጫና ካላደረግን ጥቃቱ አይሎ ይጨምራል። ባለፉት ሁለት ሳምንታት የአጥፍቶ ጠፊዎች ቦምብ በሶማሊያ ሞጋዲሹ ታይቷል። ስለዚህ ጥቃታቸው እየሰፋና ስጋትነታቸውም እየጨመረ ነው ብዬ አስባለሁ።
እንደ አውሮፓን አቆጣጠር በጥር 12 2021 ዓ.ም ከአስር ቀናት በፊት በሶማሊያ በደረሰ ጥቃት 8 ሰዎች ተገድለዋል።
ኤደን ገረሞነች የፔንታገን ሪፖርተራችን ካርላ ባብ ከጀነራል ስቴፈን ታውሰንድ ጋር ያደረገችውን ቃለ ምልልስ ዘግባ ያቀረበችልን። ወደ ተከታዩ ዘገባ እናልፋለን። በዩክሬን ጉዳይ ፕሬዚደንት ባይደን ሐሳባቸውን እያጠሩ ነው። እንዲህ ብለዋል። የሩሲያ ወታደሮች የዩክሬንን ድንበር አልፈው ምንም እንቅስቃሴ ቢያደርጉ እንደ ወረራ እንደሚቆጠርና አስከፊ ምላሽ እንደሚያስከትል ለፕሬዚደንት ቭላዲሚር ፑቲን ነግሬያቸዋለሁ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከትናንትና በስቲያ የመጀመሪያውን የሥልጣን ዘመናቸውን መጠናቀቅ አስመልክቶ ንግግር ሲያደርጉ የሰነዘሩት አስተያየት ብዙ መነጋገሪያ ሆኗል። ብዙ ብዥታን ፈጥሮ ቆይቷል በየመድረኩ ላይ። ያንን ለማጥራት እየወሰዱ ባሉት እርምጃ ነው ይህንን የተናገሩት። የዲፕሎማሲ ዘጋቢያችን ሲንዲ ሴይን ያጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው አሰናድተዋለች።
ዩክሬን ከራሽያ ወረራ ሊደርስባት እንደሚችል እየገለጸች ባለችበት ወቅት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የራሽያ አቻቸው ቭላዲሚር ፑቲን ይህ ድርጊት ሊያስከትል የሚችለውን ምላሽ በደንብ እንደሚያውቁ ትላንት ተናግረዋል።
ለፕሬዚደንት ፑቲን በግልጽ ነው የነገርኳቸው። ምንም ያለ መግባባት የለም። ማንኛውም የሩሲያ ሰራዊት የዩክሬንን ድንበር ቢያቋርጥ እንደ ወረራ ይቆጠራል። ይሄ ደግሞ ከአጋሮቻችን ጋር እንደተነጋገርነውና ለፕሬዚደንት ፑቲንም በግልጽ እንደተነገራቸው እጅግ የከፋና የጠነከረ የኢኮኖሚ ምላሽ ያስከትላል።
ባይደን ሮብ ዕለት በዋይት ሀውስ በሰጡት መግለጫ ራሽያ ወደ ዩክሬን መጠነኛ ወረራ ብታደርግ የሚሰጠው ምላሽ ምን ሊሆን እንደሚችል በሰሜን ጦር ቃል ኪዳን ድርጅት ወይም ኔቶ አባላት መካከል ክርክር ሊያስነሳ ይችላል ማለታቸው ጥያቄ አስነስቶ ነበር። የባይደንን ንግግር ተከትሎ በትዊተር ገጻቸው ላይ ምላሽ የጻፉት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪም ትንሽ ሀገርም ሆነ መጠነኛ ወረርሽኝ የሚባል ነገር የለም ብለዋል። በጉዳዩ ላይ አስተያየት የሰጡት በጀርመን ማርሻል ፈንድ የሚሰሩት ማይክል ኪሜጅ ለአሜሪካ ድምጽ ሲናገሩ ዩናይትድ ስቴትስ ለፑቲን ያስተላለፈችው መልእክት በግልጽ የተቀመጠ በመሆኑ ባይደን ድንገት ሳይዘጋጁበት የተናገሩት ንግግር ጉዳት ያስከትላል ብዬ አላምንም ብለዋል።
ፕሬዚደንት ባይደን ማለት የፈለጉት የሚመስለኝ የሚሰጠው ምላሽ በሩሲያ እንቅስቃሴ ልክ ሁኔታው እየታየ የሚሰጥ መሆኑን ነው። ያ ደግሞ ማንም ሊረዳው የሚችል ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጀርመን አቻቸው ጋር በበርሊን ተገናኝተው በራሽያ ወረራ ዙሪያ የተደቀኑ አደጋዎች ላይ ተወያይተዋል። ብሊንከን በንግግራቸው የራሽያ ወረራ ለረጅም ጊዜ ተከብሮ የቆየውን የሀገር ሉዓላዊነትና አንድነት የሚጻረር ነው ያሉ ሲሆን ድርጊቱ በአውሮፓ ምድር ላይ ከፍተኛ ጦርነት ሊያስነሳና በአስር ሺዎች የሚቆጠሩ ሰዎችን ለሞት የሚዳርግ መሆኑን ገልጸዋል።
To allow Russia to violate those principles with impunity would drag us all back to a much more dangerous and unstable time.
ሩሲያ ይህንን መርሆ ያለምንም ቅንጣት እንድትጥስ መፍቀድ ሁላችንም ተመልሰን አህጉሩና ከተሞቹ ተከፋፍለው ከቁጥጥር ውጪ የሆኑ ድንበሮች የሚኖሩበት፣ በግጭት ስጋት ወታደሮች ሰው ሁሉ እየተቆጣጠሩ ዘብ የሚቆሙበት አደገኛና ያልተረጋጋ ሁኔታ ውስጥ እንድንገባ ያደርገናል። ለሌሎች ዓለም ክልሎችም ይሄ መርሆ ሊነካ ይችላል የሚል መልእክትም ያስተላልፋል። ያ ደግሞ የከፋ ውጤት አለው።
ብሊንከን ዲፕሎማሲያዊ ጉዟቸውን የጀመሩት ሮብለት በዩክሬን ዋና ከተማ ኪቭ ከዩክሬን ፕሬዝዳንት ጋር በመገናኘት ሲሆን በበርሊን ያደረጉትን ጉዞ ሲያጠናቅቁ አርብ ወደ ጄኔቫ ተጉዘው ከራሽያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ጋር ይገናኛሉ። ራሽያ ዩክሬን የኔቶ አባል ሆና እንደማትቀላቀል የምዕራቡ ዓለም ማረጋጋጫ እንዲሰጣት የጠየቀችው ጥያቄ ውድቅ መደረጉን ተከትሎ ለውይይት ሊቀርቡ የሚገቡ በርካታ የጸጥታ ጉዳዮች እንዳሉ ተንታኞች ይገልጻሉ።
So there are some things that are not on the table. But there are some things like missile deployments in Europe, like military exercises.
ለውይይት ያልቀረቡ የተወሰኑ ጉዳዮች አሉ። ነገር ግን በአውሮፓና በሩሲያ የሚካሄደው የሚሳኤል ግንባታ በሁለቱም ወገኖች የሚደረጉ ወታደራዊ ልምምዶች በሩሲያም በኔቶም የሚካሄዱ የሚሳኤል ማስተማራት ተግባራት የኔቶን ወታደራዊ ልምምድ የመሰሉ ጉዳዮች በውይይቱ መነሳት ይችላሉ። ፕሬዚደንት ፑቲን ነገሮችን ማረጋጋትና ጸብ በማይጭር መልኩ ነገሮችን መቋጨት ካሰቡም ያም የውይይቱ አካል መሆን አለበት።
ራሽያ ወታደሮቿን በዩክሬን ድንበር አቅራቢያ ልምምድ ሲያደርጉ የሚያሳይ የቪዲዮ ምስል መልቀቋን ተከትሎ ጉዳዩን በቅርበት የሚከታተሉ ባለሙያዎች ሞስኮ የምታደርገው ወረራ የሚጸጽታት እንደሚሆንና ብዙ ወደሚያስከፍል ረጅም ጦርነት እንደሚያመራም አስጠንቅቀዋል።
ስመኝሽ የቆየ ወይም ሊሊ ነች የዲፕሎማሲ ዘጋቢያችንን ሲንዲሴንን ዘገባ ያስደመጠችን። ክቡራትና ክቡራን አድማጮች፣ የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። ዝግጅቶቻችንን እስከ ምሽቱ 4 ሰዓት ድረስ አብራችሁን ሆናችሁ ቆዩና ተከታተሉ። አሁን ከምሽቱ 3 ሰዓት ከ36 ደቂቃ ነው በስቱዲዮ ሰዓት አቆጣጠር መሰረት። ከሁለት ሰዓት ተኩል እስከ 3 ሰዓት በአፋን ኦሮሞ፣ ከአራት ሰዓት እስከ 4 ሰዓት ተኩል በትግርኛ ዝግጅቶቻችን ይቀጥላሉ። ከሁለት ሰዓት እስከ 2 ሰዓት ተኩል ደግሞ በ19ና በ25 ሜትር ባንድ ጋቢና በሚል ርዕስ የሚዘጋጀውን የወጣቶች ፕሮግራምም እንድትከታተሉ እንደዚሁ እጋብዛለሁኝ። በዌብ ላይ ለምትከታተሉን amharic.voanews.com ላይ አለን። በማኅበራዊ መገናኛዎቻችን @voaamharic ላይ አለን። አስተያየቶቻችሁን ለመስጠት ለምትፈልጉ ደግሞ በኢሜይል horn@voanews.com እንዲሁም በስልክ በተዘዋዋሪ የስልክ መስመር 2022059942 የውስጥ መስመር 14 ላይ ብትደውሉ በተቀረጸው መመሪያ መሰረት ሐሳቦቻችሁን ብታኖሩ ለአድማጭ እናቀርብላችኋለን። ሳተላይትም ላይ እንገኛለን። ኢትዮሳት VOA ኢትዮጵያ ቻናል 57 ዲግሪስ ዌስት ነው አድራሻችን። ይቀጥላል ዝግጅታችን። የሰዓቱ ፕሮዲውሰራችን ኤልያስ አስማረ ነው ስቱዲዮ ውስጥ። ቴክኒሻኑ ኔልሰን ሎፔዝ ነው። ስለ ኔልሰን ሎፔዝ ትንሽ ልንገራችሁ። ትውልደ ኬፕ ቬርዴ አሜሪካዊ ነው። በቀደም ወደ ስቱዲዮ ስገባ ተወራርደን ነበረ። ዋልያዎቹና ብሉ ሻርኮቹ ሲገናኙ፣ ሰማያዊ ሻርኮች ማለት ነው። አሁን ዋልያዎቼን ቀረጠፈና ይፎክርብኛል ስገባ። እኔንም ቀርጥፏል፣ አሁን ይዘንጣል። ለማንኛውም እንገናኝ ብየዋለሁ። ዋልያዎች አደራችሁ እንዳታሳፍሩኝ ለሚቀጥለው ጊዜ። የስቱዲዮ ቪዲዮና ድምፅ ቅንብር ቻርልስተን ማክ ነው። የቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ ዋና አዘጋጅ ሲሆን ግርማ፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ይቀጥላል ዘገባችን። ተከታዩ ዘገባ ወደ ጎንደር ይወስደናል። አስቴር ምስጋናው እዛ ነበረች። በኮቪድ-19 ወረርሽኝ እንዲሁም በአካባቢው በነበረው ጦርነት ምክንያት በውጥረቱም እጅግ ተቀዛቅዞ የነበረው የቱሪዝም እንቅስቃሴ አሁን እያንሰራራ መሆኑን ሰው እየተናገረ ነው። ጎንደር ላይ ሰሞኑን ጥምቀቱንም ለማየት እንዲሁም የአካባቢውንም እንቅስቃሴ ለመከታተል አስቴር ምስጋናው ከባህር ዳር ወደ ጎንደር ሄዳ ነበረ። ተከታዩን አጠናቅራለች።
ናሪያ በሆነችው የጎንደር ከተማ 3 ቀናትን አሳልፈያለሁ። በእነዚህ ቀናት ከተማዋ በእንግዶች ተጨናንቃም ተመልክቻለሁ። የመኝታ አገልግሎት የሚሰጡ ሆቴሎች በመጣበባቸው የዩኒቨርሲቲ ግቢዎች፣ የሃይማኖት ተቋማትና የግለሰብ መኖሪያ ቤቶች የእንግዶች ማረፊያ ሆነው ነው የሰነበቱት። በምሽት አዝማሪ ቤቶች ለመዝናናት ያሰበ ሰውም ረጃጅም ሰልፎችን ጠብቆ መግባት ግድ ሆኖበት ተመልክቻለሁ። በጎንደርና በዙሪያው ያሉ የመስህብ ቦታዎችን ለመጎብኘት የሚመጡ ቱሪስቶች ከቅርብ ጊዜ ወዲህ መበራከታቸውን የማዕከላዊ ጎንደር ዞን ባህልና ቱሪዝም መምሪያ ተወካይ ኃላፊ አቶ አስናቀው አዳነ ይናገራሉ።
በእርግጥ ጎንደር ከማንኛውም እንትን በላይ የዚህ የህልውና ጉዳዩ ትንሽ አስጊ ስለነበር፣ ባህልና ቱሪዝም ደግሞ ኮሽታን ነገር አይወድም። ከዛ አንጻር ባህሪው አንጻር በጣም የጎዳው የእኛን አካባቢ ነው ማለት ይቻላል። ስለዚህ አሁን ግን ከዛ በመነሳ ጸጥታውም ሁኔታ ደህና እየሆነ አካባቢያችን ሰላም እየመጣስ በመሆኑ ኮቪድም ላይም ያለው ጥንቃቄ ጠንከር ያለ በመሆኑ በዓላትም እየተቃረቡና እየደረሱ በመሆኑ በዚህ ላይ ተደራራቢ ቅስቀሳና ህዝባችን ጋር በመስራታችን አሁን የሚመጡ ቱሪስቶችም በርካታ ናቸው። የተዘጋጁ የጉብኝት ቦታዎች ሁሉ በየገጠር ወረዳዎቻችን አሉ። ለምሳሌ እንደነ ጎርጎራ፣ እንደ ጉዛራ ጎንደር ዙሪያ ማለት ነው። ወደ ሰሜን የሚሄደው ለምሳሌ ሰሜን ጎንደር ተብሎ እንደ ዞን ቢከፈልም የእኛን ይህን ሳይነካ አይሄድም። የእኛን መስመሮች፣ የጉብኝት ቦታዎች፣ የተፈጥሮ ቦታዎችን ለቱሪስት ሳቢ የሆኑ ቦታዎች አሉ። ሶዬ ውናኔ የሚባሉ ከራስ ዳሽን ተራራ ሰንሰለት ፈጥረው የሚገናኙ እሱን የጎበኘ የሚሄድ ቱሪስቶች ሰሜንን የሚነኩ የእኛንም ነክተው እያለፉ የተጎበኘ ያለበት ሁኔታ ነው ያለ። አሁን አበረታች ነገሮች ይታያሉ ማለት ይቻላል።
በጎንደር ከተማ የሚገኘው የሄርፋዚ ሆቴል ባለቤት አቶ ፋንቱ ጎላ የቱሪዝም ዘርፉ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ተቀዛቅዞ መቆየቱን ተናግረዋል።
ቱሪዝም ከሰዎች አንድ ቦታ ወደ አንድ ቦታ የመንቀሳቀስ ጋር የተያያዘ ነው። በኮቪድ-19 ምክንያት በዓለም ውስጥ ምንም አይነት የቱሪዝም እንቅስቃሴ አልነበረ። ከቅርብ ጊዜ ውስጥ ወዲህ ያው በተፈጠረው ሰላም፣ ሁለተኛ ደግሞ የህዝብ ሪሊ ለዚህ በሽታውን በተቻለ መጠን ኢትዮጵያ ውስጥ ሪሊ እንዳያስፋፋ በተደረገው ከፍተኛ የሆነ ጥረት በተቻለ መጠን ከሌላ ቦታ ያልደረሰው አይነት ችግር በሀገራችን ውስጥ አልደረሰም። ፓርቲኩላርሊ ደግሞ በጎንደር ውስጥ ደግሞ በዚህ በሽታ ብዙም አፌክትድ አይደለም ህዝቡ ማለት ይቻላል። ከዚህ አኳያ የቱሪዝም እንቅስቃሴው ምንም እንኳ የዓለም አቀፍ ቱሪዝም እንቅስቃሴ ቢቀንስም የአገር ውስጥ ቱሪዝም በተቻለ መጠን ብዙ በተለያዩ የስራ ምክንያቶች ወደ ጎንደር የሚመጡ አሉ። እንደምታየው ጎንደር የብዙ ማዕከል ነች። ጎንደር ለሱዳን 180 ኪሎ ሜትር ቅርብ ነች። ጎንደር ለትልቁ ተራራ ለሰሜን ራስ ዳሽን ተራራ የ100 ኪሎ ሜትር ራዲየስ ውስጥ ያለች ከተማ ነች። ጎንደር ለጣና ሐይቅ 50ና 60 ኪሎ ሜትር ያለች ነች። ጎንደር የሁሉም ማዕከል ስለሆነች ሁሉን ትስባለች። ከዚህ አኳያ በተለያየ የምክንያቶች ፐርፐስ ኦፍ ቪዚት ሚሊት ቱሪስቶች በዛ ምክንያት ጎንደር በተለያየ ምክንያት ስናስተናግድ ቆይተናል። አሁን ደግሞ ከቅርብ ጊዜ ውስጥ በአንጻራዊ መንገድ በተፈጠረውም ደግሞ ሰላም በሀገራችን በተፈጠረው ሰላም መረጋጋት የኮቪድን ደግሞ በመንግስትም በህዝብም በተደረገው ርብርብ ሪሊ በሽታውን በተቻለ መጠን ህዝባችን ሳይጎዳ እንዲያልፍ በመደረጉ ምክንያት አሁን የህዝባችን እንቅስቃሴ በጣም እየጨመረ ነው። እንቅስቃሴ አለ። ከመሀል ወደ ጎንደር የሚመጣው በተለያዩ የስራ መስኮች የሚመጣው ብዙ ነው። በዚህ ምክንያት የቱሪዝም እንቅስቃሴውን ጎንደርም ከዚህ ጋር እየመጣ ነው።
በማስጎብኘት ስራ የተሰማራ ወጣት እንዳለ ግርማ ተመሳሳይ ሀሳብ ሰንዝሯል።
ሀገር ውስጥ ቱሪዝሙ አሁን ላይ ከፊት ከነበረው ግንዛቤውም ከፍ እያለ ነው። እኛም
በእያንዳንዱ ትምህርት ቤት እየዞርን ማስታወቂያ እየሰራን ነው። ስለዚህ የተሻለ ነው ካለፉት ዓመታቶች፣ እንዲያውም አሁን የተሻለ ነው የሀገር ውስጥ ቱሪዝሙን አባይ ስናየው ማለት ነው። ኮቪድ እንግዲህ በመላው ኢኮኖሚውን በጣም ጎድቶታል። በተለይ ደግሞ እኛ የቱሪዝም አካላቶች እጅግ በጣም አስጎብኚዎች እጅግ በጣም ተጎድተናል። ላለፉት ሁለት ዓመታቶች ያለ ስራ የነበር ነው። ስለዚህ ይህን ደግሞ እንግዲህ እግዚአብሔር መፍትሄውን እንዲያመጣልን እንለምናለን፣ እንጸልያለን።
ትናንት በጎንደር ፋሲለደስ ቤተ መንግስት በርካታ የሀገር ውስጥ ጎብኚዎች በቡድንና በግል ሲጎበኙ አግኝቻቸዋለሁ። ከእነዚህ መካከል ወጣት ጥላውን ጽጌ አንዱ ነው።
እኔ አመጣጤ እንግዲህ ጎንደር ሲባል ጎንደር ከተማ ብቻ አይደለም፣ ሙሉ ግዛቱን ነው። በቀደመው ጊዜ በጌምድር የሚባለው ነው እና እስከ ራስ ደጀን ተራራ ድረስ ሄጄ መጎብኘት እቅድ አለኝ። ከጓደኞቼ ጋር ቅጄ የመጣሁትም እሱን ነው። እንደምታዩ ጥምቀት ራሱን ችሎ ቱሪዝሙን ለማነቃቃት አንድ ግብአት ቢሆንም፣ ነገር ግን ሙሉ ጎንደር መጎብኘት ያለበት ቦታ ነው። ሙሉ አካባቢ መጎብኘት ያለበት ቦታ ነው። ይህ እንዲሆን ደግሞ የቱሪዝም ስራው ላይ ያሉ ሰዎች በተለይ የመንግስት አካላት ሙሉ ትኩረት ሰጥተው ጎብኚዎች የጎንደርን የተለያዩ ክፍሎች እንዲጎበኙ ማድረግ አለባቸው ብዬ አስባለሁ።
ስሜ ወንድም ከአባው ብርሃኑ ይባላል። የመጣሁት ከአዲስ አበባ ነው እና አሁን የምንገኘው ፋሲለደስ ቤተመንግስት ውስጥ ነው። እውነት ለመናገር ባየሁት ነገር በጣም ተደንቅ ያለው ሁሉም ነገር አሚዝ የሚያደርግ ነገር ነው እያዩ ያለሁት። ከዚህ በፊትም የአክሱምን አይቻለሁ፣ የአክሱም የፍልፍል አለት የላሊበላንም አይቻለሁ አብያተ ክርስቲያናቱ ዘንድ ከዛ የቀጠለ ነው የአባቶቻችን የህንፃ ጥበብ እዚህ እያዩ ያሉት እስካሁን ሳይፈርሱ ምንም ሳይሆኑ እንደዚህ እንዳሉ የተጠበቁ መኖራቸው በራሱ ብዙ ነገስታት፣ ብዙ መንግስታት፣ ብዙ ዘመናት አልፈውበት አሁንም እንዳለ ነው ያለው እና በጣም አስገርሞ ነው ሆነ ተመናገር እና እየተደሰቱ ነው።
ይህ በእንዲህ እንዳለ በጸጥታ ምክንያት ለጎብኚዎች ዝግ ሆኖ የቆየው የላሊበላ ውቅር አብያተ ክርስቲያናትና የሰሜን ተራሮች ብሔራዊ ፓርክ ለሀገር ውስጥና ለውጭ ሀገር ጎብኚዎች ክፍት መሆኑን የባህልና ቱሪዝም ሚኒስቴር ማሳወቁን የሀገር ውስጥ መገናኛ ብዙሃን ዛሬ ዘግበዋል።
የሀገር ውስጥ ቱሪስቶች ከዚህ ቀደም ብዙም የማይታይበት ነው የነበር። ዛሬ ግን እንደምንመለከተው በርካታ የሀገር ውስጥ ቱሪስቶች ነው ቤተ መንግስቱን ከበው እየተመለከቱ እየጎበኙ ያገኘኋቸው። እነዚህ ከኋላ የምትመለከቷቸው 15 በላይ የሚሆኑ የራያ ተወላጆች ከራያ ነው ተነስተው መጥተው እዚህ ፋሲለደስ ውስጥ እየጎበኙ ያገኘኋቸው።
ቅድስት ዘውድ ይባላለሁ። የምትወት ራያ ቆቦ ነው። ኢትዮጵያ የቀደምት ስልጣኔ ባለቤት፣ የሰው ልጅ መገኛ፣ የትልቅ ጥበብ መገኛ ነች እና ለሱም ምስክር ነው።
አይላለው መገና፣ አይላለው መገና፣ ሽመሉ ጫለች ብትሩ ከዘራ
አስቴር ምስጋናው ነች ከጎንደር ያጠናቀረችውን ዘገባ ሰሞኑን ያሰማናችሁ። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። በቀሩን ጥቂት ደቂቃዎች ውስጥ ያጠር አጠር ያሉ የዕለቱን መረጃዎች ላሰማችሁ፣ ላካፍላችሁ። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሠረት ጎንደር ነገ ምናልባት ጭጋጋማ ትሆን ይሆናል፣ ግን ብራ ነች። ከፍተኛ ሙቀቷ 30 ዲግሪ ሴልሺየስ፣ ዝቅተኛው 11 ዲግሪ ሴልሺየስ ነው። አዲስ አበባም ተመሳሳይ የአየር ጥራት ሁኔታ ነው ያላት። ከፍተኛ ሙቀቷ 24 ዲግሪ ሴልሺየስ፣ ዝቅተኛው 8 ዲግሪ ሴልሺየስ እንደሆነ ነው የኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ የሚያሳየን። ወደ ኤጀንሲው ዌብሳይት ደግሞ ከገባችሁ ቆንጆ ዌብሳይት ነው ያላቸው፣ ያነጋግራችኋል። ወደ 33 ከሚጠጉ ጣቢያዎች የተጠናቀሩ መረጃዎችን ማግኘት ትችላላችሁ። የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው የምንዛሪ ተመን መሰረት የዩናይትድ ስቴትስ ዶላር ባንክ ከእናንተ ገንዘብ ሊገዛ የሚችልበት ዋጋ 49.57 ማንኛውም የንግድ ባንክ ማለት ነው 49.57 ነው። የመሸጫ ዋጋ እናንተ ዶላር ከፈለጋችሁ 50 ብር ከ56 ሳንቲም መግዛት መክፈል ይኖርባችኋል። አንድ ዩሮ 56 ብር ከ50 ሳንቲም ነው። የመግዣ ዋጋው አንድ ፓውንድ 64 ብር ከ60 ሳንቲም ነው። አንድ የአውስትራሊያ ዶላር 11 ብር ከ95 ሳንቲም ነው። አንድ የደቡብ አፍሪካ ራንድ 3 ብር ከ21 ነው። አንድ የሳዑዲ አረቢያ ሪያል 69 ብር ከ79 ሳንቲም ነው። ክቡራትና ክቡራን አድማጮች እንግዲህ የምሽቱ ዝግጅታችን በዚሁ ተጠናቋል። ኤልያስ አስማር ነው ፕሮዲውሰሩ አብሮን የቆየው፣ እንደዚሁም ሎፔዝ ከእኛ ጋር አብሮ ነበረ በስቱዲዮ ቴክኒሽያን። የሚያስተናገድኳችሁ ሰሎሞን አባተ ከዋና አዘጋጇ ጽዮን ግርማ ጋር በዚሁ እንሰናበታለን። ጤና ይስጥልኝ። በደህና ደሩ።